እናመሰግናለን። ዛሬ 10/8 2026 እንደ አውሮፓውያን አቆጣጠር ነው። ይህ የሰኞ ጠዋት የቴሌኮንፈረንስ ፕሮግራማችን ነው። ዛሬ የተቀጣ ቁጥራችን የሚሆነው 7503 ነው። ዛሬ በቃል የምታገለግለን እህታችን ሲስተር አደለች ናትኝ። በጸሎት የሚያገለግሉ ዛክበቅ የቤተሰቦች ናቸው። ፕሮግራሙን የሚመሩት ስፋ ነኝ። እግዚአብሔር ቃል አንብበን ጸልየን ጀምራለን። በዚህ ማለዳ ላነበው የወደድኩበት ሉቃስ ምዕራፍ 19 ከቁጥር 35 እስከ 36 ያለውን ሉቃስ ምዕራፍ 19 ከቁጥር 35 እስከ 36 ያለውን ነው። እንዲህ ይላል። ወደ መቅደሱም ገብቶ በእርሱ የሚሹትን የሚገዙትን የወጣውን ጀመረ። እርሱም ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ ናችሁ አለ። በምሕረቱ በቸርነቱ ባለጸጋ ይሁን አባባ ብለን እንደመጠራ የልጅነት ማዕረግ የልጅነት ይባል የልጅነትን ስባት የልጅነትን ወቅ በልጅ በክርስቶስ ኢየሱስ 33 ምሕረት በዝቶልን በቃ በዝቶልን ቸርነት በዝቶልን በጎነት በዝቶልን በሰላም በሕይወት በጣም ቀን በዚህ ማለዳ አለች ተናል እጅጋር ይገን ነው። አባት ሆይ አንተ ባትረዳን፣ አንተ ባታግዘን፣ አንተ ባትደግፈን ኑሮ ካለፉትን ጊዜያት ሰዓታት ባለፍን በተረሳን የምህረት በላያችን በስታልን፣ በቤታችን ላይ በስታልን፣ በህይወታችን ላይ በስቶልን፣ በህይወት ኑረናል። ከተኛንበትም እንድንነቃ አቅም ጉልበት ብርታት ሆነናል። አባት ሆይ ሁሉ ታደርግ ዘንድ ዓይንህ ሐሳብ አይከለከለ ነው። በዚህ ማለዳም ደግሞ በእግሮች ስር ከፊት ቀርበን ካንተ የሆነ ቃል እንሰማ። መንፈስ ቅዱስ ሆይ ሁሉ ጊዜም ዝግጁ ነህ። የተዘጋጀ ልብ ላይ ያለባት ምሳት ነው። የሚያስተውል ልብ ላይ ያለናት ስጣት። ባቶይ በዚህ ማለት አምቃለን ይዛ የምትመጣውን ባችንን ስርታተለችንን አንተ እየተጠቀምክባት ስለሰጠህ ጸቀት ቃት አገልግሎትናም አሁንም ቤቷን ብትባርክ ትዳሯን፣ ልጆቿን፣ የልጅ ልጆቿን፣ ጤንነቷን፣ ዘሮቿን፣ አካባቢዋን ካልዘ የተባረኩ ነፍሰን በጸሎት በመዝሙርም ልጄ በፈቃደኝነት በጊዜ ስለሚያገለግሉህም ደግሞ ስለ ጋሽበቃ የቤተሰቡን ስለሰጣቸው ጸጣ ቤታቸውን ዳራቸውን ልጆቻቸውን የቤተሰቦቻቸውን ጤንነታቸውን ስራቸውን አካባቢያቸውን ዘሮቻቸውን ስፋር ጉባኤም አዘውነው ቃል ሰው በተለያየ ስፍራ ቦታ በሚመሰማ የሚሰው ወደ ዝክሩ የተቀደሰ ጉባኤ በተሰሩ በሁሉ የተቀዳው በሉ ሳይሚያዳምጡትን ወገኖችን በሙሉ ሳይመቻቸው በተለያየ ምክንያት የቀሩትን ወገኖችን በያሉበት ስፍራ በያሉበት ቦታ በምስጋና በፊት እንድታቆማል። አባት ሆይ ብዙ መልኮች በምድር ላይ ያለው ለሁሉ በቂ ነህ። በያሉበት ስፍራ አጽና፣ በጎበኙ አንተ ደግፋት። ግራ የገባቸው በጨለማ ውስጥ ያሉ ተስፋ የቆረጡ አባት ሆይ ለነሱ ሁሉ በቂ ነህ። የታመኑትን ወገኖቻችን ስማቸውን ባልትና በዕዝል ፊት የምንጠራቸው በአካል የምናውቃቸውን የማናውቃቸው በምድር ስራ ያለ ለሁሉ በቂ ነህ። ለሁሉ ደራሽ ነህ። አንተ ዘንድ ቃል ሲወጣ ሁሉም ነገር መልካም ይሆንልሃል። የሚሳነህ የሚያጠፋ ነገር የለም። ክብር ምስጋና በሰማይ በምድር በዙፋንህ። አባት ሆይ አምላክ ሆይ እነዘካደሰን ላይ አሳባይ ተለፈለት አልጋዎቻቸውን አንስተ በምስጋና በፊት እንድታቆማል። እነዚህን ወገኖች የሚደግፉ የሚያስታምሙትን ሁሉ ትከሻዎቻቸውን እንድታሰፋ ጸጋ እንድታበዛላቸው ምስጎበኛቸው እንድትፈታቸው ምድራችንን እንጠግን፣ ምድራችንን እንዳስሱ፣ ምድራችንን እንፈውስ፣ ምድራችንን ከምንሰማው ከምናየው ከሚሆነው ሁሉ ሰቆቃ ጦርነት ውጣች መከራ አንተ ልታሳርፋት ልትገላግላት ለዘላለም ካንተ ጋር ልታኖረን በቅርብ ስለምትመጣ ነፍሳት እናመሰግንሃለን። ስትመጣም በመንግስት ሁላችንን ማሳስበን ቀጣይ ብዛትን አትለየን። ሁሉም ነገር ለመተግበሪቱን በጌታ በኢየሱስ ክርስቶስ ስም እሺ ወገኖቼ፣ በድጋሚ ሁላችሁንም እንደና መጣችሁ ማለት እወዳለሁ። እዚህ በመቀጠል ይህን የሚሆነው ከመካከላችን ፈቃደኛ የሆነ ሰው የሚመገብ ሰው በመዝሙር ሊያገለግለን ይወድ ጠይቅና ዘመናት ሲያልፉ ይለዋወጡ፣ ምርኩስ ደጋፊ በየዚያ በምሱ ችግሬን አይተህ ያልተለየህ ለሚያሳድደው ያላጋለጥከኝ ውዴ ለኔ ውዴ ለኔ ትሻለኛለ ውዴ ውዴ ለኔ ትሻለኛለ ደመና ሸፋኝ ሚስጥር ጠባቂ የላዩን ሳይሆን የውስጥ አዋቂ የማትሰለች የማታዳላት መኖሪያ ቤቴ የኔ ከለላ ውለ ውዴ ለኔ ትሻለኛለ ውዴ ለኔ ውዴ ለኔ ትሻለኛለ ሐዘኔን ሽረህ ደስ አሰኘኸኝ አቻምናናምና ዛሬም አለኸኝ የማትሰለች ያለ በቅርቤ
እየተማርን ያለ ነው እየተነጋገርን ያለ ነው የእግዚአብሔር ወንዶችና ሴቶች ልጆች በሚለው መጽሐፍ ላይ ነው። በእውነት የሚያስደንቀኝ እግዚአብሔር የሚያስደንቅ አምላክ ነው። እግዚአብሔር ይመስገን። እግዚአብሔር የመጀመሪያው ቀን እግዚአብሔር በአምሳሉ እንደፈጠረን በፍቅሩ የተነሳ ልጆቹ እንዳደረገ ተማርን። በሚቀጥለው ልጆቹ ተብለን እንድንጠራ አብ እንዴት ያለ ፍቅር እንደሰጠን እዩ። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 የመጀመሪያው ዘፍጥረት 1:29 እግዚአብሔር በአምሳሉ ፈጠረን፣ በስራው በእቅዱ በዓላማው ተካፋዮች አደረገን። ቀጥሎ እዩ አብ እንዴት ያለ ፍቅር እንደሰጠን ልጆቹ ተብለን እንድንጠራ አንደኛ ዮሐንስ 3:1 እንግዲህ ልጆቹ ተብሎ ሊጠራ የተስፋ የተሰጠው ሁሉ ሶስተኛው ቀን የተማረው ነው። በእርሱ ይህ ተስፋ ያለው ሁሉ እርሱ ንጹህ እንደሆነ ንጹህ ይሁን። በአራተኛው ቀን የተማርነው ጥቅስ ደግሞ እኛ እንድንኖር እግዚአብሔር አንድ ልጁን እንዲሞት ላከ። አንደኛ ዮሐንስ 4:9-10 ዛሬ ደግሞ የምንማረው ዮሐንስ 1:12 ነው። ከኔ አንዳች አትጠብቁ፣ ከኔ ምንም የለም። በእውነት የእግዚአብሔር ልጅ መባል ግን እንዴት ድንቅ እንደሆነ እኔ እየገባኝ መጣ። ይህንን መጽሐፍ ማንበብ ከጀመርኩ በኋላ መጽሐፉ በሰው ሐሳብ ብቻ የተጻፈ ሳይሆን በእግዚአብሔር መንፈስ ከመጽሐፍ ቅዱስ ጋር ቀጥ ለቀጥ ተያይዞ እንጂ ምንም የሰው ሐሳብ ያለበት አይመስልም። እግዚአብሔር ይመስገን። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ከፍቅሩ የተነሳ እኛ እንድንኖር ልጁን እንዲሞት እግዚአብሔር ወደ ምድር ላከው። በኃጢአት ከወደቅን በኋላ ከኃጢአት ተመልሰን ከዚያ ከወደቅንበት ማቅ የምንወጣበት ዘዴ ሞታችንን በሞቱ ከፍሎ የሚያወጣን ያስፈልገን ነበረና ልጁን ላከ። ያን የላከውን ልጅ ግን ስለላከ ብቻ መዳን የለም፣ ለተቀበሉት ነው። ያንን ፍቅር ያንን መስዋዕትነት ለተቀበሉት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ይባሉ ዘንድ ስልጣንን ሰጣቸው ይላል። እንግዲህ የእግዚአብሔር ልጅ መሆን በኃይላችን በጉልበታችን የምንቀበለው አይደለም። ኢየሱስ ክርስቶስን አዳኙን የግል አዳኙ አድርጎ ለተቀበለ የግል አዳኙ አድርጋ ለተቀበለች የእግዚአብሔር ወንድ ልጅና ሴት ልጅ ተብሎ የመጠራት ስልጣን ኃይል ተሰጥቷታል። ስለዚህ እንግዲህ አንድ ኃጢአተኛ ሰው ራሱን የእግዚአብሔር ልጅ ማድረግ አይችልም። ራሱን ከኃጢአት ነፃ ማድረግ አይችልም። አንድ ሰው ሲወለድ ገና በእኛ በሰው አባባል ሕፃን ንጹህ ነው፣ ጻድቅ ነው የምንለው እንኳን ኃጢአተኛ ነው ማለት ነው። በመጽሐፍ ቅዱስ አባባል ዳዊት በ51ኛው መዝሙር ቁጥር 5 ላይ እንዲህ ብሎ አስቀምጧል። እነሆ በአመጻ ተጸነስሁ፣ እናቴም በኃጢአት ወለደችኝ። እንግዲህ ተመልከቱ፣ በሰው አባባል ምንም ኃጢአት የለበትም የምንለው ዛሬ የተወለደ ሕፃንም እንኳን ቢሆን ከአዳም በወረሰው ኃጢአት በደለኛ ነው፣ ኃጢአተኛ ነው። ምንም ባያደርግ ምንም ባያቅ በደሙ የኃጢአት ውርስ አለበት ማለት ነው። ይሄ በደም የሚተላለፍ በሽታ አለ ይባላል አይደለ? በሳይንስ እንግዲህ ኃጢአት ለእኛ በደም የወረስነው ነገር ነው ማለት ነው። ከዚያ ግን የሚያወጣን አንድ ኃይል ነው። ይህም ኃይል የኢየሱስ ክርስቶስ የመስቀሉ ኃይል ነው፣ ከዚያ ኃጢአት የሚያወጣን። ሮሜ 3:23 እንደምናነበው ደግሞ ሮሜ 3:23 አነባለሁ። ሁሉ በድለዋልና ይላል በአንዱ ትርጉም፣ በሌላው ደግሞ ሁሉ ኃጢአትን ሰርተዋልና ይላል። እንግዲህ ኃጢአት መስራት እግዚአብሔርን መበደል ነው ማለት ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። እንግዲህ የእግዚአብሔር ክብር ገና ስንወለድ የጎደለብንን ማለት ነው። እንዲህ አይነቱ በደለኛ ሰው ሲወለድ ገና በደለኛ ሰው ራሱን ከበደል ሊያነጻ አይችልም። የእግዚአብሔር ልጅም ሊያደርግ ራሱን አይችልም። ነገር ግን አንድ ከዚህ ወደሚያወጣው ይህንን ተግባር ሊፈጽምለት ወደምችል ወደ ከፍተኛ ኃይል ቀና ብሎ መመልከት አለበት። ይህም ቀና ተብሎ የሚታየው ኢየሱስ ክርስቶስ ነው። መጥምቁ ዮሐንስ ኢየሱስን በፊት አያውቀውም ነበር። እሱ እንደጻፈው አያውቀውም ነበር። ነገር ግን በበረሃ እያስተማረና የንስሐ ጥምቀት እያስተማረ በሚሄድበት ጊዜ ኢየሱስ ክርስቶስ ከፊቱ ሲመጣ መንፈስ ቅዱስ ገለጸለት። ከዛ በቃለ አጋኖ ጮሆ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ጮሆ ተናገረ። ስለዚህ ኃጢአታችንን የሚያስወግድ መሆኑን ያን የሆኑ ዮሐንስም መሰከረ ማለት ነው። ይህ ዮሐንስ የመሰከረለት በዮሐንስ እጅ ደግሞ ሊጠመቅ ዮሐንስ በዮርዳኖስ እያጠመቀ በሚያጠምቅበት ጊዜ ለመጠመቅ ቀረበ። እሱም እንደ ማንኛውም ሰው ተቀብሎ አጠመቀው። ይህን ጊዜ ደግሞ መንፈስ ቅዱስ በርግብ መልክ በላዩ ላይ ወረደ። ደስታዬን የማይበት ልጄ ብሎ እግዚአብሔር ደግሞ መሰከረለት። ዮሐንስ ምዕራፍ 1 ቁጥር ከ29 እስከ 34 ያለውን በቃሉ እንደተጻፈው እናንብበው። ከኃጢአት የሚያነጻን የእግዚአብሔር ልጆች እንድንሆን የሚረዳን የክርስቶስ ኃይል ብቻ ነው እንጂ ሰው በራሱ ኃይል ምንም እንደማይችል ነው እዚህ የተገለጸልን። በነጋው ዮሐንስ ምዕራፍ 1 ቁጥር 29 ጀምሮ ነው ማነበው። በነገው ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። አንድ ሰው ከኔ በኋላ ይመጣል። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበረና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው አለ። እኔም አላውቀውም ነበረ አለ ዮሐንስ፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል ዮሐንስ። ስለዚህ ከኃጢአት የሚያነጻን በመንፈስ ቅዱስ የሚያጠምቀን የእግዚአብሔር ልጅነትን ስልጣን የራሱን ያካፈለን ኢየሱስ ክርስቶስ ነው ማለት ነው። እንግዲህ ለሱ ዮሐንስ የመሰከረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በመንፈስ ቅዱስ የሚያጠምቅ የእግዚአብሔር ልጅ። ተመልከቱ፣ የእግዚአብሔር በግም የእግዚአብሔር ልጅም ነው። የዓለምን ኃጢአት የሚያስወግድ በመንፈስ ቅዱስ የሚያጠምቅ ይቅርታ። ይህን ሁሉ ምስክርነት ዮሐንስ ስሰጥ እኔ መስክር ያለዋል። ስላወቀው አይደለም፣ ቀድሞ ስላየው አይደለም። ነገር ግን መንፈስ ቅዱስ እዚያው እንደገለጸለትና እንዳስተዋወቃቸው ነው ይቅርታ የሚናገረው። እኔም አላውቀውም ነበር እኮ ነው። እኔም አላውቀውም ነበር። ባያውቀውም እግዚአብሔር ደግሞ ገለጸለት፣ ራሱ መሰከረ። ሲጠመቅ የምወደው ልጄ ይህ ነው፣ የምወደው ልጄ ደስታዬን በእርሱ የማይበት ብሎ ሲናገር ዮሐንስም ገባው፣ እሱም መልሶ መሰከረ። እሱ ብቻ ነው ከኃጢአት የሚያወጣን። እሱን ያንን ፍቅሩን ስንቀበል እኛም የግል አዳኝ ነው እሱ ብለን ስንቀበል ልባችንን ለእሱ ስናስረክብ ነው ያኔ ነው መዳን የሚሆንልን የእግዚአብሔር ሴት ልጅ የእግዚአብሔር ወንድ ልጅ የምንባለው። በጣም ድንቅ ይለኛል በእውነት። እኔ በጣም እየገረመኝ ነው የማየው። ለምን አሁን እየኖርኩ ይህን ያህል እድሜ በደረስኩበት ጊዜ ያልገባኝን ምስጢር እግዚአብሔር እየገለጸልኝ ነው። እስከ ዛሬ ግን የማውቀው የባለስልጣን ልጅ መሆን፣ የባለስልጣን ዘመድ መሆን እንዴት ድንቅ እንደሆነ፣ ሰዎች እንዴት እንደሚመኩበት እያየው እደነቅ ነበር። ለካ እኔ ከዛ በላይ ሰማይና ምድርን የፈጠረ ምድርና ሞላዋ በእጁ መዳፍ ያሉ መሰረቶቹ በእጁ መዳፍ ያሉ የሁሉ ገዢና ባለስልጣን የሆነው የእግዚአብሔር ልጅ መሆኔን አልተገነዘብኩትም ነበር። ሰዎች በዘመዶቻቸው፣ በሹማምንት ዘመዶቻቸው፣ በባለስልጣን ዘመዶቻቸው፣ በአንድ ቢሮ ሩቅ በሚያውቁት ወይም በአዋቂ በዘመድ በሚያውቁት በዘመድ በጓደኛ በሚያውቁት ሰው ብዙ ስመኩ አይነ አያለሁኝ እቀናለሁም። ለምን እቀናለሁ? ስጋ ነኛ። እኔም ዘመድ በኖረኝ ማለቴ አልቀረም። ነገር ግን አሁን ሳስተውለው የኔ ዘመድ እኮ የኔ ባለስልጣን እኮ ከሁላቸውም በላይ ነው የምለው ወደ ውስጤ ሲሰርጥ ማንም አያሻኝም እሱን ከተጣበቅኩኝ፣ ማንንም አልፈራም እሱን ፈርቼና አክብሬ ከሱ ጋር ከኖርኩኝ። የእግዚአብሔር የልጅነት ስልጣን ትልቅ ነው። ስልጣን እኮ ነው የሰጠን። ስልጣን እኮ ይታዘዝበታል፣ ትዕዛዝ እናወጣበታለን እኮ በጠላት ላይ ትእዛዝ እናውጅበታለን እኮ። ዞር በል ከፊቴ ብንለው እኮ ይቻለናል። ስልጣን ነዋ። የእግዚአብሔር ልጅ የመሆን ስልጣን ተሰጠን። የእግዚአብሔር ልጅ የሆነ የአባቱን ስልጣን ይጋራል። አባቱ እንደሚያዝ አቅመ አዳም ከሆነ ያዛል። አባቱ የሚያደርገውን ሁሉ ያደርጋል። ስለዚህ አባታችን የሁሉም ነገር ስልጣን ስላለው እኛም በስሩ ሆነን ስልጣን አለን። ሮሜ 3:24 በሚያስደንቅ ሁኔታ ደግሞ ተጽፏል። ሮሜ 3:23 ሁሉ በድለዋል፣ የእግዚአብሔርም ክብር ጎሎባቸዋል ነው የሚለው። አሁን ግን ቀጥሎ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል። ለፍተን ጥረን ግረን ክፍያ ከፍለንበት ሳይሆን በክፍያ ሊተመን የማይቻለውን የልጅነት ስልጣን ተቀብለን ከዛ ሁሉ በላይ ከኃጢአት የመንጻት ጸጋ ተሰጥቶናል። እንዲያው በጸጋው ይጸድቃሉ። ስለዚህ ይህንን ጸጋ ይህንን የመጽደቅ ኃይል ለመቀበል ምን ይዘን ይሁን የምንመጣው ወደ እግዚአብሔር አምላካችን? ምንም። ምሕረትን እና በእግዚአብሔር አምላክ ፊት ተቀባይነትን የሚፈልግ ሁሉ ምን ይዞ ይምጣል? ምንም ይዞ መምጣት የለበትም። ባዶ እጁን መጣሁ ወደ መስቀልህ ማለት ብቻ ነው ያለበት። በዚህ አይነት ወደ ኢየሱስ የሚመጣ ሁሉ ይቅርታን ያገኛል። የልጅነት ማዕረግ፣ የልጅነት ስልጣን ተስፋው ያኔ በመጣ ሰዓት ይፈጸማል። ነገ ተመለስ፣ ከነገ ወዲያ ተመለስ፣ ሳምንት ተመለስ የሚባል አንዳች ነገር የለውም። የመዳን ቀን ዛሬ ነው ተብሎ ተጽፎልናልና በመጣን ቀን ያ ሁሉ ተስፋ ያ ሁሉ ስልጣን የኛ ይሆናል ማለት ነው። ያኔ ስልጣኑን የተቀበልን ቀን፣ ልባችንን ያስረከብን ቀን ልዩ ነገር ይሆናል። ልዩ ነገር። ያ ልዩ ነገር ምንድን ነው? ሳናውቀው የነበረው ቆሻሻነት ሁሉ ተለውጦ እናገኘዋለን። ኢየሱስን የእግዚአብሔርን ልጅ መቀበል ዓለማዊ አእምሮ የዓለም ፍቅር ያለበትን ልብ ወዲያው ለውጦ ታዩታላችሁ፣ በጣም በሚያስደንቅ ሁኔታ። እኔ ትምህርት ቤት ባለው ጊዜ አዲስ አበባ ዩኒቨርሲቲ አንዳንዶች የሚያደርጉትን የሚያውቁ የማይመስሉ እንዴት አድርገው ለዚህ በቁ የሚያሰኝ ከባድ ጸባይ ያላቸው፣ በመንገድ እየዘፈኑ እየደነሱ የሚሄዱ፣ እየተሳደቡ እየተማቱ ያገኙትን የሚሄዱ፣ በጣም የሚገርመኝ አይነት ጸባይ ያላቸው ልጆች ወዲያው ኢየሱስ ተመስክሮላቸው ተቀይረው ጸጥተኛ ሲሆኑ አይ ነበረና፣ ወይኔ እኔም በዱርዬነት በኖርኩና እንደዚህ ከበስተኋላ በተቀየርኩ ብዬ ብዙ የቀናሁበት ጊዜ ነበረ። በጣም ተለውጠው ነው ማያቸው። በጣም ተለውጠው መንገድ ለመንገድ እየዘፈነች የምትሄድ ልጅ ነበረች። ከዛ ሁሉም ወንዱም ሴቱም እሺ ቲዩኑን እናስተካክል እያሉ ጆሮዋን ቀርበው ሲያሹ እየታገለች እየተማታች፣ ግን እሷ ዘፈኗን ትቀጥል ነበር። ጌታ የለወጣት ቀን በጣም በሚገርም እንደው እነዚህ ሰዎች የሆነ ምንድን ነው እንደውም ምንድን ነው የሆነ የጠንቋይ መንፈስ አላቸው። ሰውን ዝም ብሎ ጀዝባ አድርገው የራሳቸው የሚያደርጉበት የሆነ አንድ መንፈስ አላቸው እንጂ እንዴት እንደዚህ ይሆናል ብለው ደግሞ ሌሎች የሚናደዱ ነበሩ። እና ልክ ቲዩኑን እናስተካክል እያሉ ጆሮዋን የሚጠመዝዟት ልጅ በዚያውኑ ዓመት ጌታን ስትቀበል ይሄ ደንበኛ ስነ ስርዓተኛ ሙሽሪት ሆነች። እዛ መካነ ኢየሱስ ቤተክርስቲያን ቅርባችን ነው ዩኒቨርሲቲ። እንደውም የዩኒቨርሲቲ ተማሪዎችን የሚያገለግል የተለየ ክፍል አለ። እዛ ፍጹም አገልጋይ ሆነች እና እኔ ተገርሜ በዛን ጊዜ እንደቀናው አሁን ዛሬ ይመስለኛል፣ ምን አለ በዱርዬነት አድጌ እንደዚህ ብቀየር ኖሮ። ሁሌ የለብታ ህይወት፣ እኔ ክርስቲያን ነኝ ከማለት በስተቀር የሆነ ለውጥ የማይታይብኝ ሆኜ አልቀርም ነበር የሚል ቅናት አድሮብኝ ያውቃል። በእውነት ለጌታ ልብን ሲሰጡ ያ ዓለማዊ የሆነ አእምሮ ወዲያውኑ ሰማያዊ አእምሮ ይሆናል። ራስ ወዳድነት ሰፈሩን ለቆ ያንን ንፉጉን ራስ ወዳዱን ለጋስና ቸር ያደርገዋል። አባካኝ የያዘውን እንዴት እንደሚጠቀም የማያውቅ ማጨስ ወይም መጠጣት ብቻ ቁም ነገሩ አድርጎ የሚቀበለው ሰው ወዲያውኑ ቆጣቢ፣ ለሌሎች አሳቢ፣ ይህንን እኮ ሼር ባደርገው፣ ይህንን ለዛ ላጣው ባካፍለው፣ ለአመድ ለእሳት ከማደርገው እንዲህ ባደርገውስ የምለውን መልካም ልብ ወዲያው ይዞ ይታያል። ጠማማ ነገር አፉ የሚያፈልቅ ስድብን ብቻ አፉ የሚያፈልቀው ደግሞ በረከትን ስናገር ይታያል። ስለዚህ ለጌታ ልቡን የሰጠ ልቡ ሲቀየር መልካም ሲሆን ወርቅ ሲሆን ይታያል። ለሱ ሌሎች ሊያደርጉልህ የምትወደውን ለራስህ ሊያረጉልህ የምትወደውን አድርግላቸው ብለህ ምንም ብዙ ሳትሰብክለት ጌታ ልቡን ተረክቧልና ለሱ ይሄ በቃ አካሉ ይሆናል፣ ሀሳቡ ይሆናል። መልካምን ነገር ለራሱ ሲፈልግ ለሌሎች ማድረግን ይፈልጋል። ለሌሎች ደግሞ ለሱ የሚፈልገውን ለሌሎች ማድረግ በጣም ቀላል ይሆንለታል። ቆሻሻነት በነበረበት በዚያው በንግግሩ በልምምዱ ንጹህ ያልሆነው ንጹህ ሲሆን ይታያል። እና በእውነት አንዳንዴ እግዚአብሔር ሁሉንም ለበጎ ይጠቀማል። ከቤተሰብ ይዘን ብንመጣም ለበጎ ይጠቀማል። ወደኋላ በስተርጅና ብንለወጥም ለበጎ ይጠቀማል። ነገር ግን ለውጡ ግልጽ የሚታየው ግን በጣም በሚያስጠላ ሁኔታ ውስጥ ኖሮ ወዲያው ፍጹም ፍልቅቅ ያለ የጥጥ ፍሬ መስለው ንጹህ ሆነው ሲወጡ ሲታይ ያስቀናል። የክርስቶስ ወንጌል ሕይወትን ያጣፍጣል፣ መራራውን ያጣፍጣል፣ ጨካኙን ገር ያደርጋል፣ ዱርዬውን ጨዋ ያደርጋል። በጣም የሚገርም ነው፣ የሚገርም ነው። እንግዲህ ውስጣዊ ሕይወት ለክርስቶስ ሲሰጥ ያ ክርስቶስ የሕይወት ለዋጭ ሽታ ለዋጭ፣ ይሄ ቆንጆ ምግብ በራበ ሰዓት እንደሚሸት የክርስቶስ ነገር የክርስቶስ ወንጌል እየሸተተ እየጣፈጠ እያጓጓ የሚሄድ መልካም ነገር ነው፣ መልካም ቅመም ነው። ይህንን መልካም ቅመም ያገኘ ለሌሎች መልካም መሆን ለሱ ልምዱ ነው እንጂ የሚሆነው የሚታገልበት አርዕስት አይሆንም። ልምድ በቃ ጫማ ለማድረግ ታግለን እናውቃለን። የትኛው እግሬ ላይ ላድርግ ብለን አናውቅም። ብዙ ስለተለማመድን እንደው ብቻ አድርገነው ነው የምንገኘው። ልክ እንደዛው የክርስቶስ ወንጌል የለወጠው ሰው መልካምን ነገር፣ ጣፋጭን ነገር፣ ወንጌል የሚያስተምረውን ነገር ሆኖና አድርጎት ነው የሚገኘው። አይታገልም። እኛ እንግዲህ በዛ ትግል ውስጥ ያለነው ገና ልባችንን ሙሉ በሙሉ ስላላስረከብን አንድ ቀሪ ቅራሪ ያስቀመጥነው ቅሬታ በውስጣችን የያዝነው ክፉ ስላለ ነው ማለት ነው። ውስጣዊ ሕይወትን ኢየሱስ ሲቀበል የኢየሱስን ጸባይ ማንጸባረቅ ቀላል ነው የሚሆንልን። ቀላል በቃ በሄድንበት በአነጋገራችን፣ በትህትናችን፣ በለጋስነታችን፣ በአዛኝነታችን ወዲያው ዙሪያችን የማን እንደሆንን ያውቃሉ። ጴጥሮስ እንኳን እንደዛ ክዶት እያለ የክደት አነጋገሩን እንኳን ተረዱበት። ከነዚያ ወገነ ከዛ ከኢየሱስ ጋር ከነበሩት ነ አላውቀውም ስል የለም ንግግር ያስታውቃል አሉ። ለምን? ውስጡ አለ፣ የእግዚአብሔር ቅመም አለ፣ ያ የሚለውጠው ኃይል አለ። ለጊዜው ስጋ ደካማ ስለሆነ ስላጓሩበት ስለጮሁበት ሕይወቱን ያዳነ መስሎት አላውቀውም ብልም አነጋገሩ በዛ በውድቀቱ ውስጥ እንኳን አነጋገሩ ያስታውቅ ነበር። ስለዚህ ልባችንን ለክርስቶስ ካስረከብን አነጋገራችን ያሳውቃል፣ ትህትናችን ያስታውቃል፣ ደግነታችን ያስታውቃል፣ ለእኔ ለእኔ ማለትን ስንተው ያስታውቃል። ሁለ ነገራችን ክርስቶስን ያንጸባርቃል። ክርስቶስን ያንጸባረቅን መሆን እንድንችል እግዚአብሔር ይርዳን፣ እግዚአብሔር ይባርከን። ያንን ፍቅር እንዴት አድርገን በፍቅር እንደምንመልስ በዚያ በፍቅር ተገዝተን ለጥ ብለን ለሱ ከተገዛን ምንም የሚያስፈራን ነገር አይኖርም። ማንንም አንፈራም። እሱም ብቻ ፈርተን ከኖርን የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆንን በኋላ ደግሞ የሌላ ልጅ መሆን፣ የሌላ ባለስልጣን ልጅ መሆን፣ የሌላ የዓለም ባለስልጣን ዘመድ መሆን አይናፍቀንም። ለአባታችን ስንናገር ሁሉን ሳይታይ ይፈጽመዋል፣ በጊዜው ይደርስልናል። እግዚአብሔር የዚህን አይነት ልብ የልጅነት ስፍራችንን፣ ስልጣናችንን፣ ክብራችንን፣ ማዕረጋችንን እንድናውቀው እግዚአብሔር ይርዳን፣ እግዚአብሔር ይባርከን። እንጸልይ። አቤቱ አምላካችንና መድኃኒታችን ሆይ የእግዚአብሔር ልጆች ተብለን እንድንጠራ ማዕረግ የሰጠህን፣ ስልጣን የሰጠህን፣ ልጅህን አሳልፈህ የሰጠህን ይህንን ትልቅ ስፍራችንን እንድናስተውል ውስጣዊ አእምሯችንን እንድትከፍትልን እንለምንሃለን። ጌታ ሆይ ያንተ ልጅ መባል በተለምዶ ሆኖ ስላገኘ ነው፣ ከቤተሰብ ስለወረስ ነው ቀላል ሆኖብናልና ይህንን አቅልለን እንዳናይ ቅዱስ መንፈስ ይርዳን፣ ያግዘን። በጌታ በኢየሱስ ክርስቶስ ያው ስም አሜን
አሜን አሜን። እዚህ ተካፈለች። ጌታ ጸጋውን ያብዛልሽ፣ አገልግሎትሽን ያስፋ፣ ቤትሽን ይባርክ። ተባረክልኝ እህት፣ ስለመጣልን መልካም ግሩም አጽናኝ ቃል እግዚአብሔር አምላክን እጅግ አድርገን እናመሰግናለን። የእርሱ ልጆች ተብለን እንድንጠራ የልጅነትን ማዕረግ ሰጥቶናል። አባታችንን መምሰል እንድንችል፣ እሱን ማስከበር እንድንችል ጌታ በጸጋ ፍቅራችንንም ይርዳን ያግዘን። ጉባኤውን ሁሉ የሰማይ አምላክ ይባርካችሁ። ተባረክ። እሺ፣ አገልግሎታችን ወደ መጨረሻ እየመጣን ነው። አሁን የመጨረሻው መዝሙር የምንጀምርበት ሰዓት ላይ ነን። አሁንም በመካከላችን ፈቃደኛ የሆነ ሰው፣ የሚመቸው ሰው፣ በመዝሙር ሊያገለግለን የሚወድ ሰው ጠይቃለን።
እኔ ልዘምር?
እሺ እሺ እሺ። ተከታተለሽ ተባረክ።
እግዚአብሔር ወይ እንዴት ድንቅ ነህ የምለው መዝሙር እግዚአብሔር ክብር ዘምረዋለሁ። ድምፄን ሳይሆን ቃላቱን። እኔ መዝሙር ጥሩ አይደለሁም ግን ቃላቱን አዳምጡ። እግዚአብሔር ሆይ እንዴት ድንቅ ነህ፣ ነፍሳችን ረካች በጉብኝት፣ ጥያቄያችንም ተመለሰልን፣ ስም ይባረክ ከፍ ይበልልን። ጠላት ጠፍሮ ፍጹም ተብትቦ፣ እንዳናመልክ ዙሪያው ተከቦ፣ ማሰንቋችንን ከሰቀልንበት፣ ዛሬ አውርደን እንገሳልንበት። እግዚአብሔር ሆይ እንዴት ድንቅ ነህ፣ ነፍሳችን ረካች በጉብኝት፣ ጥያቄያችንን ተመለሰልን፣ ስምህ ይባረክ ከፍ ይበልልን። እኛ አስቆዝመን አዝነን ነበረ፣ ማየት ተስኖን ከሞት ባሻገር፣ በትንሣኤው ኃይል ደስታን ሞልተህን በባዕድ ምድር እንዘምራለን። እግዚአብሔር ሆይ እንዴት ድንቅ ነህ፣ ነፍሳችን ረካች በጉብኝት፣ ጥያቄያችንን ተመለሰልን፣ ስም ይባረክ ከፍ ይበልልን። ታቻምናምና ካምናም ዘንድሮ፣ ያንተ ቸርነት ስንቱ ተቆጥሮ፣ ስንቱን ጨለማ አሸጋገርከን፣ ከምንገምተው በላይ ሆንክልን። እግዚአብሔር ሆይ እንዴት ድንቅ ነህ፣ ነፍሳችን ረካች በጉብኝት፣ ጥያቄያችንን ተመለሰልን፣ ስም ይባረክ ከፍ ይበልልን። እግዚአብሔር ሆይ እንዴት ድንቅ ነህ፣ ነፍሳችን ረካች በጉብኝት፣ ጥያቄያችንን ተመለሰልን፣ ስም ይባረክ ከፍ ይበልልን። አሜን
አሜን አሜን። ተፋደለች ሴታት እስካሁን ያብዛልሽ ስለተሰጠሽ አገልግሎት። እግዚአብሔርን ትጋርገን እናመሰግናለን። ስምጥሽን በጣም ነው ያለው። እግዚአብሔር ባርክሽ፣ ተባረክልኝ። ስለመጣልን መልካም ሁሉም አጽናኝነት እግዚአብሔር አምላክን ትጋርገን እናመሰግናለን። እግዚአብሔር ሆይ እንዴትም ቀን በጣም ልዩ ነው። እግዚአብሔር ስም የተመሰገነ ይሁን። እሺ፣ ከዚህ በመቀጠል ወደ ጸሎት የምንሄድበት ሰዓት ላይ ነን። አዲስ ተጨማሪ የጸሎት አደራ ካላችሁ መንገር ትችላላችሁ። ከሌለ ያሉትን የጸሎት አደራዎች ይዘን ወደ እግዚአብሔር ዙፋን በጸሎት ሰዓት ላይ ነን። ስለ ሀገራችን፣ ስለ ምድራችን አጠቃላይ እንጸልያለን። ስለ ልጆቻችን እንጸልያለን። የጽሞና የጸሎት አደራ አለን። ጸልዩልን። ስላሉ ወገን እንጸልያለን። ስለታመሙ ወገን በሙሉ እንጸልያለን። ስለ ቤተ ክርስቲያናችን እንጸልያለን። ስለ አገልጋዮች እንጸልያለን። ስለዚህ ስለ ሳሎን ኮንፈረንስን ይህንን አገልግሎት ሲመሩ ያገለግሉ ያዳምጡ የነበሩ በተለያየ ምክንያት በዚህ አገልግሎት ስለራቁ ወንድሞችን እንጸልያለን። ወደዚህ መጥተው ላይ ይህንን ወንጌል ወደዚህ ወደ መጨረሻ እንድናደርስ አብረን ጌታን ይረዳን እንዲያግዘን እንጸልያለን። ስለትዳር እንጸልያለን። ዳርን በተለያየ መንገድ ክፉ የሚያከርሰውን ቤት ጌታ መልሶ እንዲሰራ በሰላም በጤና በደስታ ልጆቻቸውን ዳራቸው መምራት ሲሉ ጌታ እንዲረዳን እንዲያግዘን እንጸልያለን። የወድን ፍሬ ለሚሹን ጌታ ሁሉም ማድረግ ይችላል፣ መስጠት ይችላል። በወድ ፍሬ እንዲባረካቸው እንጸልያለን። ነፍሰ ጡር የሆኑትንም በሰላም በህይወት በጤና ጤነኛ የሆኑ እጆቻቸው እንዲያሳቅፋቸው እንጸልያለን። ላዘኑ ልቦች መጽናናትን እንዲሰጥ እንጸልያለን። የሰንበት ጉዳይም የተቸገሩ ያሉ ወገኖች አሉ። ጌታ እንዲረዳቸው እንዲያግዛቸው፣ አዋጅን በአዋጅ የሚሽረው ጌታ ስረው በመልካም እንዲያሳልፋቸው፣ እምነታቸው እንዲበዛ እንዲረዳቸው እንዲያግዛቸው እንጸልያለን። እጅግ ብዙ ናቸው። ቅዱሶቻችንን ሁሉም ይዘናቸው ወደ እግዚአብሔር ዙፋን እንቀርባለን። ከዛስበጭ ቤተሰቦች ጋር እንጸልያለን። ማሚ ገብታችኋል?
አለው አለው ይሰማሉ?
ትሰማለህ? እሺ፣ እግዚአብሔር ይባርክህ። ሁላችንም እንደሚመስል ሆነን ወደ እግዚአብሔር ዙፋን እንቅረብ ከጋሽ በቂ ጋ።
እሺ፣ እንጸልይ። እንደሚመቸን ሆነን ምስጋና የሚገባህ ክብር የሚገባህ በሰማይ የምትኖር ታላቅ አምላክ፣ ክብር በሰማይ ክብር በምድር ለአንተ ብቻ ይሁን። በዚህ ጠዋት ስለተናገርከን ቃል ተመስገን። አቅደህና ፈቅደህ በዚህ ስፍራ እንድንገኝ ይህንን ቃል እንድንሰማ እህታችንን ተጠቅመህ ተናግረሃል። በቃልም በመዝሙርም ያስተላለፍከውን መልእክት ተቀብለናል። ጌታ ሆይ በሕይወታችን መለማመድ እንድንችል መንፈስ ቅዱስህ ያግዘን። በዚህ በመጨረሻ ዘመን ሁሉም ሰው በየአቅጣጫው ይጮኋል። ቃልህ በየቀኑ በየጠዋቱ በየማታው ይፈሳል። ጠላት ሰሚዎች በዝተው እንዳይመጡ ይህንን ቃል እንዳይሰሙ ትግሉ አይለዋል። ይህንን ቃል ሰምተን ወደ ንስሐ እንድንመጣ አንተን ተስፋ እንድናደርግ በአንተ እንድንታመን አይፈልግምና ብዙዎቻችንን አስቀርቷል። ከዚህ ቅዱስ መንፈስ ግን ለልባችን የምናገርን ሰጥተሃል። በዚህ ስፍራ የተገኘንም ያልተገኘንም በዚህ ቃል መባረክ እንድንችል ያደርጋልና የምናምነው የምናመልከው አምላክ አንተ ታላቅ ነህ። ወደ አንተ የሚያጣውን በአንተ የሚታመነውን በአንተ የሚመካው ሁሉ ጌታ ሆይ በቅዱስ መንፈስ ተሞልቶ ተስፋችን አንተ ሆነ። በዚህ በመጨረሻ ዘመን በእግራችን ቆመን አንተን ማያት እንድንችል መንፈስ ቅዱስህ ያግዘን። የሚሆነው ለምን ይሆናል ብለን ራሳችንን መጠየቅ እንድንችል በዚህን ጊዜ ቃልህ በስፋት የሚታወጀው ለምንድን ነው ጌታ ሆይ ማለት እንድንችል የተናገርከን ትንቢት እያለቀ እንዳለ ደግሞ ማወቅ እንድንችል ከእንቅልፋችን መንቃት እንድንችል በንስሐ በፊትህ መምጣት እንድንችል እንድትረዳን ዘንድ ፈቃድህ ይሁን። ስለ ወንድሞቼና ስለ እህቶቼ በተለየ ሁኔታ አመሰግናለሁ። ባለማቋረጥ ሁልጊዜ በፊትህ በመገኛት ቃልህን በሚያሰሙት በሚሰሙት ልጆችህ ጌታ ሆይ ደስ ይልሃል። አንተን እንድንድን ፈቅደህ አንዲያ ልጅህን አሳልፈህ በመስጠት በእኛ ፋንታ በመሞት ሕይወትን ሰጠህ። በዛ ህይወት እንድንመላለስ አንተ እርዳን። ጠላት ስስ ብልታችንን ያውቃል። ማለፍ የማንችልበትን ጉዳዮች በፊታችን እየዘረጋ በተለየ ሁኔታ ይፈታተናል። ኦ ጌታ ሆይ አንተ አሸንፈሃል። አሸናፊ ጌታ ነህ። ጠላት የተሸነፈ ነው። የጠላትን ሽንፈት ማመንና ማወቅ እንድንችል በሚያጓራው ነገር ሁሉ ስጋት እንዳይኖረን ቅዱስ መንፈስ ለሁላችንም ለልባችን እንድናገር ከሁሉም በላይ የሆንክ አንተ ሰማይንና ምድርን የፈጠርክ ሞላዋን የምታውቅ የምታስተዳድር በሰዎች አይምሮ የማትገመት አምላክ አንተ በሰማይ ነህ። ይህንን ታላቅ ኃይል ዘንግተን በትንሽ ኃይል ሁልጊዜ ስንጨነቅ እንገኛለን። ጌታ ሆይ እምነትን ስጠን። ያለማመናችንን ከኛ ውሰድ። ይህንን ታላቅ ኃይል አሻግረን ማያት እንድንችል ከጭንቀታችን በላይ ከችግራችን በላይ ከበሽታችን በላይ ጠላት ለጠምደን ከዘረጋው ወጽመድ በላይ ወጽመዶቹን የሚበጣጥስ ኃይል እንዳለ ማመን እንድንችል እርዳን። ይህንን በቃላት ደረጃ ብዙ ጊዜ ብለናል እናምናለን ብለናል። አሁን ደግሞ ጌታ ሆይ በተግባር አንተን ማን እንደሆንክ ማወቅ እንድንችል ይህንን ከኃይል ሁሉ በላይ የሆነ ኃይል ማመን እንድንችል ማመን ብቻ ሳይሆን በዛ መመካት እንድንችል ባለስልጣን ጠፊ ነው፣ ምድራዊ ነው፣ ይሞታል፣ ያልፋል። ሀብትም ጠፊ ነው። ጌታ ሆይ በምድር ላይ እኛ የምንመካበት ነገሮች በሙሉ ጊዜያዊና ጠፊ እንደ ጥላ የሚያልፉ ናቸው። ሞትን ድል ያደረክ በሞት ላይ እንኳን ስልጣን ያለህ አንተ አምላካችን፣ በዚህ ታላቅ ኃይል ማመንና መደገፍ እንዴት መባረክ ነው። በየጠዋቱ በየቀኑ በየማታው የሚዘንበው ይህ ያንተ ቃል ልባችንን ሊለውጠው የሚችል እርሱ ብቻ ነው። እንድትገናኘን ዘንድ ፈቃድ ይሁን። በዚህ ጠዋት ስለተናገርከን ተመስገን። በተለያዩ ምክንያቶች ይህንን ቃል ለመስማት ያልታደሉት ያልመጡት በዚህ መስማር የሚሳተፉ ወንድሞቼን እና እህቶቼን በቅዱስ መንፈስህ ባሉበት አንተ ባርካቸው። በግላቸውም ሆነ በግሩፕ በሚሰሙት ቃል ሁላችንም ወደ ንስሐ መምጣት እንድንችል፣ ከአንተ ጋር ጸንተን መቆም እንድንችል እንድታግዘንና እንድትረደን ዘንድ ፈቃድ ይሁን። ሰላማችን ኢየሱስ ሰላምን ስጠን። በዝርዝር የምነርሱ ጥያቄዎች ብዙዎቻችንን የሚያስጨንቁ ብዙ ነገሮች አሉ። እኛ ሁሉንም በዝርዝር የግላችንን የሌሎችን ተውና የግላችንን እንኳን ችግሮች በሙሉ መዘርዘር አንችልም። አንተ ግን ሳንነግርህ የምትረዳና የምታውቅ አምላክ ስላለህ እናመሰግናለን። በዚህ በጸሎት ግሩፓችን አንተ ተገኝ። በየጊዜ በሚመጡት ተናጋሪዎች ውስጥ ሆነህ አንተ ተናገረን። በመዝሙር ባርከን፣ በጸሎት ባርከን፣ ወደ አንተ አቅርበን፣ ወደ አንተ አስጠገን፣ ከጠላት እጅ አስመልጠን። ጌታ ሆይ የአንተን እርዳታ የሚፈልጉ ጸልዩልን ያሉት የጸሎት አደራ የሰጡ ብዙዎች አሉ። በግላቸው ለሰው አንነግርም ለእግዚአብሔር እንነግራለን ብሎ ከአንተ ጋር በግል የሚጸልዩት አሉ። ሁሉንም አንተ ታውቃለህ። ለሁሉም መፍትሄ ያለህ አምላክ ነህና ወደ አንተ የሚጸልዩትን ጸሎት እንድትሰማ እንድትመልስ ፈቃድ ይሁን። በልጆቻችን፣ በቤተ ክርስቲያናችን፣ በአገራችን፣ በዓለማችን፣ በሁሉም ስፍራ በሚሆነው ጉዳዮቻችን ላይ አንተ እለፍ። በተለይ በዚህ ወቅት በልዩ ልዩ በዓለም ክፍል የወንጌል ጥረት በከፍተኛ ሁኔታ እየተሰራጨ ባለበት ቅዱስ መንፈሴ ከሁላችንም ጋር አብሮ ይሁን። ትንቢት የሚፈጸምበት ብቻ ሳይሆን በንስሐ ወደ አንተ የምንመለስበት ጊዜ ይሁነን። ዘመናችንን ባርክ። ቀናችንን ባርክ። በምንወጣበት በምንገባበት ስፍራ ቀድመህን ውጣ፣ አብረህን ዋል። በቀኑ ፕሮግራምም በማታው ፕሮግራምም ተመልሰን እስክንገናኝ ከሁላችንም ጋር አንተ ይሁን። በዚህ በትንሽ ማንጋ ታላቅ ስራህን እንድትሰራ ፈቃድ ይሁን። ስለ እህቶቼ ተመስገን። ስለ ወንድሞቼ ተመስገን። በተለየ ሁኔታ ቀናችንን ባርክ። ጸልዩልን ያሉትን አንተ አስታውሳቸው። በሚያስፈልጋቸው መንገድ መልስ ሆነህ በምስጋና መምጣት እንድንችል ሁላችንንም እርዳን። ሁሉም ነገር እንደ ፈቃድ ይሁን። በሰላም አውለን። ሁሉን ማድረግ በሚችል በናዝሬቱ በኢየሱስ ስም ስማን። አሜን አሜን
አሜን አሜን። አስፈቅድ ጌታ ጸጋውን ያብዛልህ። የሁላችንም ሸክም ይዘህ ወደ ጌታ ቀርበሃል። ያንተንም የልብ ሸክም መልሶልህ በምስጋና ያቆምህ። ተባረክልን። እስቲ ጉባኤውን ሁሉ የሰማይ አምላክ ይባርካችሁ። ተባረኩልን። በቀኑ ፕሮግራም እስክንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። ሰላም ዋሉ።